በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቁጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል።
መብራት ማጥፋት ባላሉ መብራት ቆጥራን ይተባልኩኝና ለምንድን ነው መብራት አጥፋት ባዩ ዋይ ይሄን ያህል ማጥፋት እየፈለጉ ያ ነገር ኤሌክትሪክ በቃ ያ ባምሮ ይፈርቶ ካራካ ይሄን ጂም ቆጥ የሚለው ነገር በቃ ተግባራት ገብቼ ከተግባራት ተቆጣው ነው መጣሩን ተራንበና ከዛ በኋላ በቃ ይሄን ጂም ኮንቺ የሚያደርገውን እንደታረገ ነው ቀይረው ፕላስቡ ትልቁ ያገራችን ችግር የሚጨፈጨፈው እንጨት ነው ዋናው ኢንቫይሮንመንታል አክቲቪስት ምንድነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላው ሸክላው ምጣዱ ለመስራቱ የሚወጣው እንጨት በጣም አለች እንጨት። ይህን ቴክኖሎጂ በኤሌክትሪክ ውስጤጂ ክፍል ከአመት ሙሉ እስካሁን ድረስ ስ ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ ይነገራል ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ወስዶ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኒክ ግን ያው 20 ዓመቴ ነው ካለው ምጣድ ጋር ተወዳድ በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያዘው። አሁን ይሄ 40 ሴንቲሜትር ነው ልቁ 54 ሴንቲሜትር ነው እስከ 60 ሴንቲሜትር አለ። ግን በሚዛን አድርገ ነው እኩል ባላንስ ብናደርገው የኔን እንጀራ 32 ዋት ነው ኮንሱም የምታደርግ በኢትዮጵያ እንጀራ የተጋገረ ውስጥ 106 ዋት ነው ምትለው
በሶስት እጥፍ የኃይል ቅናሽ አላት የዋስ ምጣድን ለመስራት። ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል።
ያንዴ ሶፍትዌር ነው ወይ ሃርድዌር እና ለኔ ላለኝ ሄድ ድሪም አይሆንም። ከዛ ኮሌጅ ገባሁ። ኮሌጅ ገባ መፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ጨረስኩኝ። ከዛ ፉል ታይም እየሰራሁ የተለያየ ካምፓኒ እየሰራሁ በፓርት ታይም ግን ቤቴ ሁልጊዜ ምጣዱ የምቀጠቅጠው ምጣዱ ሳሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራሁ ካናዳ ገበያ ላይ ዋለ። ከዛ ካስተመር ፊድባክ መጡ ብዙ ኮምፕሌን መጣ። ያን ፕሮዳክት አልቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለኝ። እንጀራ ማሽን ስገባ እና ቶሮንቶ 2006 ላይ ከፍቼ ዋስ እንጀራ ብሚሸጥ ነበረ።
በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደ ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረች አያ የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከ90 ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱ ነው የሚያስረዳው።
እዛ ምክንያት ከሰሪ ወጣም ፕሮጀክት ካላቆም ካልፈልግም ማለት ልጆችና እዛ ቤቴን ሁሉ ነገር ሎስ አደረግኩ። ምንድን ነው ያሳ ገንዘቡ እየተፈቀደ ነው ልጁ አስቲ አብሮ ነው ያለው እና ጊባፋለ ነው። ከዛ እንደገና ታክሲ በጣም ጠናቴ ሰዓት እየሰራ ከዛ ባንክ ራሲ ያልኩኝ ካናዳ ወደ ባንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ ባንድ ወር ዲክሌር አፕሩቭ አረጉ። ከዛ ደግሞ እዚህ ባንክ ደርሶ የነበረው ቆመ ማለት ነው። ከዛ ታክሲ ሰራውና ያና ስጄ ለአንድ አመት ከሁለት ወር ምናምን 90 ዶላር ሴባ ነው። እንግዲህ 20 ዶላር ቀርቶ መኪና ጋዝ ሁሉ ሙላበት የለኝ ነበር ባንድ ወር። ከዛ ያን አደረኩና ሬስቶራንት ከፈቱ ካናዳ ዋስትጋ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ ተሰጥቶ ጀመረ። ከዛ በኋላ ሪከቨር ማድረግ ጀመር። ግን ከዛ ዋስ ዲጂታል መጣል ይመረቅ ሲንግል ፕሮጀክት ይዘረ እዛ ላይ ፎክስ አድርጌ ዋስ ዲጂታል መጣል ሰራ።
የዋስ ዲጂታል መጣል በአሁኑ ሰዓት በአሜሪካ በካናዳ እና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል።
ሶሻል ሚዲያ ማርኬቲንግ በጣም ጎበዝ ነኝ። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። አሁን የ65 ዓመት ሽማግሌ ጉግል አድርጎ ቤታቸው የሚሄዱበትን ሆቴል ወይም ደግሞ የሚገዙትን እቃ ሬቪው ካነበቡ በኋላ ያልቃ ሚዲያ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩቲዩብ ኤፍሪዴ አንድ ነገር ሳላነባለን። ለምሳሌ አሁን ስዊድን ቢዝነሱ ስለሆነ ካለ ወጭ ብዬ በአንዴ ራን አረገዋል። በአንዴ በስልክ ስልክ በስልክ ማለት ፕሮዳክት ይጨርሳል እና ሶሻል ሚዲያ ነው ያለው።
በተጨማሪም ሙአሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀም ነው የሚያስረዳው።
ሪቻርድ ብራንሰን ሊባል ሀብታማን ሪቻርድ ብራንሰን ማለት 88 ካምፓኒ ያለው ቨርጂኒያ ላይ ቨርጂን ኦነር እና ብዙዎቹን እንዴት ነው የሰውየ 88 ካምፓኒ ይህ ስለሱ በጣም አለበትና የምከተለው የሱ ቢዝነስ ሞዴል የሱ ቢዝነስ ሞዴል እንዴት ነው ከሽመምታ ኢትዮጵያ መጣው ኢትዮጵያ መጣውና ወደ 5-6 ሰዎች ቀጠልኩ። ከዛ ከነሱ ውስጥ ሁለት መረጡ። ሁለቱን መርጬ ደግሞ ዝከትላቸዋለሁ። ስራ ከእያንዳንዱ ምጣት ደግሞ ገንዘብ ያገኝ። ከዛ ስድስቱን እኔ አቋቁማቸዋለሁ አብሬ እየሰራሁ። በኋላ እንደ ራሳቸው ካምፓኒ ያደረግና እኔ ኤክስፖርት አባ ስለ ገንዘብ አለ ማውራሽ ገንዘብ አለ ለእኔ ዋናው አረጀላ የሚቀጥለው ጀኔሬሽን 6 ዓመት ሙሉ ያልተቀየረ ቴክኖሎጂ ምን አርግልላችሁ
ቢሆን ታሽሩ። ዋሴ ሙልጌታ በቀጣዩ ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የሱን ህይወት እንደምሳሌ በመውሰድ ሳያቋርጡ እንዲጥሩ መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።